የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ22 እና በ25 እንዲሁም በ31 ሜትር ባንድ በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን ዝግጅቱን አሁን ጀመረ።
ባለፉት 2 ሳምንታት በሀገራችን ላይ ከፍተኛ ሽብር ጥቃት ለመፈጸም ከውጭ ሀገር ካሉት ዓለም አቀፍ የሽብር ቡድን ጋር ተቀናጅቶ የሽብር ጥቃት የሚፈጸም ቦታ በመምረጥ በፎቶ በማንሳት የሽብር ጥቃቱ የሚፈጸምበትን ስልት በመቀየስ የተለያዩ መታወቂያ፣ የውጭ ሀገር ፓስፖርት እና ሌሎች ሰነዶችን በማዘጋጀት በቀጣይ ጥቃቱን ለመፈጸም በዝግጅት ላይ ያሉ በቁጥጥር ስር ያሉ ተጠርጣሪዎች አሉ።
በኢትዮጵያ የሽብር ጥቃት ፈጽሟል ተብለው የተጠረጠሩና በቁጥጥር ስር የዋሉ ሁኔታዎችን ወይም ሰዎችን ነው የሚያስረዱት የፌዴራሉ ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ ናቸው። በዕለቱ አብይ ርዕስ እናሰማለን።
የሰላምን ስነ ልቦና መፍጠር መገንባት በሁላችንም እጅ ላይ ያለ ጉዳይ ነው። አንዳንዴ ስለ ሰላም ሲነሳ በጣም ውስብስብ ተደርጎ ይገመታል፣ ይታሰባል። ግን ደግሞ ሁሉ ሰው የራሱን ሰላም ለመጠበቅ ከቆረጠና ከተዘጋጀ ለሌላ ሰው የሰላም ምንጭ ሆኖ ማገልገል ይችላል።
የኢትዮጵያ የሰላም ሚኒስትር ሙፈሪያት ካሚልን ድምጽ ነው የሰማነው። በምስራቅ ኢትዮጵያ አጎራባች ክልሎች ለአንድ ቀን ያካሄዱት የጸጥታ መድረክ ግምገማ ማጠቃለያ ላይ ከተናገሩት የተወሰደ ነው። በመጽሔት ክፍለ ጊዜ ዘገባ ይኖረናል።
ከዚህ ሌላ ምናልባት ለምሽቱ ዋና ዋና ዜና ከምንላቸው መካከል አንድ ወይ ሁለት ቆንጅታለሽ።
አዎ፣ አዲሶቹ የሱዳን ወታደራዊ መሪዎች ስልጣኑን ወደ ሲቪላዊ አስተዳደር ከሆነልን እንደውም በሁለት ዓመት ጊዜ ውስጥ እንመልሳለን እያሉ ናቸው የሚሉትና ሌሎችም ዜናዎች ይኖሩናል።
መልካም። ዛሬ ለጥያቄው መልስ ፕሮግራም የመጀመሪያው ክፍል ይቀርባል። በዚህም የሁለት ክልሎች ማለት የአማራ ክልል ጸጥታና ደህንነት እንዲሁም የኦሮሞ ክልል ጸጥታና ደህንነት ምክትል ኃላፊዎችን ጋብዘን እናወያያለን። ሁለተኛው አጋማሽ ላይ የመጀመሪያው ክፍል ይቀርባል።
የአክብሮት ሰላምታችንን የምናቀርበው እና ለዛሬ አርብ ሚያዝያ 4 2011 ዓ.ም ፕሮግራም የምናስተናግዳችሁ ቆንጂት ታዬና
እኔም አዲሱ አበበ ነን።
ንጉሶ ታምሬ ፕሮግራሙን ይመራል። አሁን በቀጥታ ወደ ዓለም ዜና እናልፋለን። ከታወቁ ዓለም አቀፍ አሸባሪ ድርጅቶች ጋር የተቀናጀ የሽብር አድራጎት ኢትዮጵያ ውስጥ ለመፈጸም ሲዘጋጁ ነበር የተባሉ ተጠርጣሪዎች ተይዘው መታሰራቸውንና ምርመራ እየተካሄደ መሆኑን የሀገሪቱ ጠቅላይ አቃቤ ሕግ አስታውቀዋል። 59 የመንግስት ባለስልጣናትና የጥቅም ተካፋይ ናቸው የተባሉ ባለሀብቶችም በከባድ የሙስና ወንጀሎች ተጠርጥረው መያዛቸውን ጠቅላይ አቃቤ ሕጉ አቶ ብርሃኑ ጸጋዬ አመልክተዋል። በምሽቱ አብይ ርዕስ ዝርዝሩን እናቀርባለን።
አዲሶቹ የሱዳን ወታደራዊ መሪዎች ስልጣን ወደ ሲቪላዊ አስተዳደር ከሆነልን እንዲያውም በሁለት ዓመት ጊዜ ውስጥ እንመልሳለን እያሉ ናቸው። ጀነራል ኦመር ዚን አብዲ ዛሬ አርብ ባደረጉት ጋዜጣዊ ጉባኤ በዓለም አቀፍ ወንጀል ፍርድ ቤት በጦርነት ወንጀል፣ በዘር ማጥፋትና በሰብዕና ላይ ወንጀል በመፈጸም በቀረበባቸው ክስ የሚፈለጉትንና ከስልጣን የተወገዱትን ፕሬዚዳንት ኦመር አልበሽርን ወታደራዊ ባለሥልጣናቱ ለፍርድ ቤቱ አሳልፈው አይሰጡም ብለዋል። ያለማቋረጥ ለወራት የተካሄደው ህዝባዊ ተቃውሞና የጦር ሰራዊቱ ግፊት ነው ፕሬዚዳንቱን ትናንት ስልጣን እንዲለቁ ያስገድዳቸው። ለ30 ዓመታት በዘለቀው አገዛዛቸው ላይ የተካሄደው ተቃውሞ ከመንበራቸው ገፍትሮ ማስወጣት ቢችልም ህዝቡ ከእንግዲህ በኋላ ሌላ ወታደራዊ አስተዳደር እንዲመለስ እንደማይፈቅድ አሳስቧል። ህዝባዊ ተቃውሞ ግቡን እስኪመታ ይቀጥላል ሲሉም አደራጆቹ አስገንዝበዋል። ይህ በእንዲህ እንዳለ የሱዳን ወቅታዊ ሁኔታ አስመልክቶ የመንግስታትና ዓለም አቀፍ ድርጅቶች አስተያየት ሰጥተዋል። በመጽሔት ክፍለ ጊዜ በዝርዝር እናሰማለን።
ኬንያ ውስጥ ታጣቂዎች 2 ኪዩባውያን ሐኪሞችን ጠልፈዋል። ታጣቂዎቹ ማንዴራ ከተማ ውስጥ የሚሰሩትን ሐኪሞች የጠለፏቸው ለጥበቃ የተመደበላቸውን ፖሊስ በጥይት መጥተው ከገደሉ በኋላ ነው ተብሏል። የኬንያ ባለስልጣናት ጠላፊዎቹ የሶማሊያው ጽንፈኛ እስላማዊ ቡድን የአልሸባብ አባላት ናቸው ብለው እንደሚጠረጥሩ አስታውቀዋል። ኪባውያኑ የተጠለፉባት ማንዴራ ሁከት ከማያጣው የሶማሊያ የድንበር ግዛት ጋር የሚዋሰነው የኬንያ ሰሜን ምስራቃዊ ክፍለ ሀገር የማንዴራ ዋና ከተማ ነች። የዓለም የጤና ድርጅት WHO ሊቢያ ዋና ከተማ ትሪፖሊ ዙሪያ ወደሚገኙ ሆስፒታሎች ሕይወት አድን የመድኃኒት አቅርቦት በአስቸኳይ ያደረሰ መሆኑን አስታውቋል። አጣዳፊ የምግብ አቅርቦቱ የተጀመረው ውጊያ እየቀጠለና ወደ ዋናዋ ከተማ እየቀረበ በመምጣቱ መሆኑ ታውቋል። ከድርጅቱ ዋና መስሪያ ቤት ከጄኔቫ ሊሳ ሽላይን ለቪኦኤ የላከችው ዘገባ አለ። አዲሱ አበባ ያቀርበዋል።
በርስ በርሱ ግጭት ከ8000 በላይ ህዝብ ማፈናቀሉን ያመለከተው የተባበሩት መንግስታት ድርጅት ሪፖርት ከነዚህ መካከል ወደ ግማሽ ያህሉ የተፈናቀሉት ደግሞ ባለፉት 48 ሰዓት መሆኑንም ጠቅሷል። የዓለም ጤና ድርጅት እንዳመለከተውም በአሁን ወቅት ትሪፖሊ አቅራቢያ በሚገኙ ሆስፒታሎች ወደ 323 ቁስለኞች አሉ፣ 75 ደግሞ ህይወታቸውን አጥተዋል። የትሪፖሊ አየር ማረፊያ በአየር ጥቃት ተደብድቧል። በዚህም ሳቢያ የተፈጠረው ስጋት የምግብና የመድኃኒት አቅርቦቱን አስተጓጉሏል ተብሏል። እናም በሊቢያ የWHO ተወካይ ሰይድ ጃፋ ሁሴን ድርጅታቸው ሌሎች አማራጮችን እያሰላሰለ እንደሆነም ተናግረዋል። ይህ በእንዲህ እንዳለ ግን 3 ስትራቴጂካዊ ስፍራዎች መሰናዳታቸውን ነው ጃፋር የጠቆሙት።
Looking at the intensity of conflict, we have contingency plan for
የውዝግቡን ጥልቀትና ስፋት ግምት ውስጥ በማስገባት በርካታ የሀገር ውስጥ ተፈናቃዮችን ሊይዙ የሚችሉ መጠባበቂያ ስፍራዎች አዘጋጅተናል። መፈናቀሉ ሊቀጥል ስለሚችልም ከሶስት እስከ አራት ሳምንታት የሚያገለግሉ የመድኃኒት አቅርቦትም አለን።
የዓለም ጤና ድርጅት ተጨማሪ አቅርቦቶቹን ኢጣሊያ ውስጥ ከሚገኘው ከብሪንዲሲ ሊያመጣ እንደሚችልና ለእደላውም የWFP ማለት የዓለም ምግብ ፕሮግራምን ሄሊኮፕተሮች ለአጣዳፊ ተግባር ልንጠቀም እንችላለን ብለዋል በሊቢያ የWHO ተወካይ ጃፋር ሁሴን። ሊቢያን በዋናነት የገጠማት ችግር የቲቢ ማለትም ቲበርክሎሰስና የኤችአይቪ ወረርሽኝ ከተዛመተባቸው አገሮች ወደ አገሯ የሚጎርፉ ፍልሰተኞች ቁጥር እየተበራከተ መምጣቱ እንደሆነ ተወካዩ ጨምረው አስረድተዋል። እናም አሉ ተወካዩ፣ የዓለም ጤና ድርጅት ለእነዚህ በሽታዎች ማስወገጃ የሚረዱ መድኃኒቶችን በብዛት ማቅረብ ይጠበቅበታል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው።
ደቡብ ምዕራባዊ ፓኪስታን በሚገኝ ገበያ ላይ ዛሬ አርብ ጠዋት በደረሰ ኃይለኛ የቦምብ ፍንዳታ ቢያንስ 18 ሰዎች ገደለ፣ ሌሎች 48 ደግሞ ቆሰሉ። የፖሊስ ባለሥልጣናት እንዳስታወቁት ባሉቺስታን ክፍለ ግዛት ዋና ከተማ ኬታ ኦምን ውስጥ በሚገኝ መንደር ውስጥ የተደበቀው ቦምብ የፈነዳው በከተማው አብዛኛዎቹ ነዋሪዎች ሺዎች በሆኑባት ቀበሌ ነው። ከጥቃቱ ሰለባዎች መካከል ሺያ ሙስሊሞች እንደሚገኙባቸው ተዘግቧል። የጥቃቱን መነሾ በተመለከተ ምርመራ መጀመሩን ባለሥልጣናቱ ተናግረዋል። እስካሁን ጥቃቱን ያደረስኩት እኔ ነኝ ያለ ወገን አልቀረበም። የዛሬው ጥቃት የደረሰበት የከተማዋ ገበያ ከአሁን ቀደምም ተመሳሳይ ፍንዳታ በተደጋጋሚ የደረሰበት እንደነበር አይዘነጋም። የፓኪስታን ጠቅላይ ሚኒስትር ኢምራን ኻን የቦምብ ጥቃቱን አውግዘዋል።
በመጨረሻም ኤርትራዊ አሜሪካዊው የራፕ ሙዚቃ ስልት አቀንቃኝ ኤርሚያስ አስገዶም የመታሰቢያና የሽኝት ዝግጅት ትናንትና ሎስ አንጀለስ ከተማ ውስጥ ተከናውኗል። እዚያ የሚገኘው ዘጋቢያችን ዳንኤል አርጋው ተከታዩን ዘገባ አስተላልፏል።
በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት በደቡብ ሎስ አንጀለስ ክሬንሾና ስላውሰን ተወልዶ ያደገውና በቅርቡ በጥይት ተመቶ ከዚህ ዓለም በሞት የተለየው ኤርትራ አሜሪካዊ ራፐር ኤርሚያስ አስገዶም ወይም በመድረክ ስሙ ኒፕሲ ሀስል በትላንትናው ዕለት ከማለዳው አንስቶ በስቴፕል ሴንተር የሙዚቃ አድናቂዎቹና ቤተሰቦቹ በተገኙበት የስንብት ስነ ስርዓት ተካሂዷል። ከ22,000 ህዝብ በላይ በተገኘበት በዚህ የስንብት ስነ ስርዓት ላይ የሎስ አንጀለስ ከተማ ከፍተኛ ባለስልጣናት፣ የኤርሚያስ አስገዶም ወላጅ አባትና እናት እንዲሁም ባለቤቱን ላውራ ለንደን ጨምሮ አንጋፋ የሙዚቃ ባለሙያዎች ስቲቪ ወንደር፣ ስኑፕ ዶግ፣ ፓፍ ዳዲ እና ሌሎችም ታዋቂ ግለሰቦች በመገኘት ስለ ኤርሚያስ አስገዶም ተወልዶ ባደገበት አካባቢ ለሌሎች ምሳሌ በመሆን ያደረጋቸውን አርያነት ያለው በጎ ምግባርና ከኒፕሲ ሃስል ጋር የነበራቸውን ትዝታዎቻቸውን መድረክ ላይ በመውጣት ምስክርነታቸውን ሰጥቷል። የኤርሚያስ አስገዶም ወላጅናት አንጀሊክ ስሚዝ ባሰሙት ንግግር ልጄ ኤርሚያስ አስገዶም የምኮራበት ታላቅ ሰው ነበር በማለት ንግግር አድርጓል። የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ ለኒፕሲ ሃስል ቤተሰቦችና የሙዚቃ አቃሪዎች የሐዘን መግለጫ መልእክት ልኳል። ገና ከማለዳው አንስቶ በአዳራሽ በር መግቢያ ላይ በርከት ያሉ የሙዚቃ አድናቂዎቹ ኒፕሲ የጀመረው ሩጫ ይቀጥላል፣ ኒፕሲ እንወድሃለን የሚሉ መፈክሮችን በመያዝ የኒፕሲ ሃስል ፎቶ ያለበትን ካኔትራ በመልመዝ ለዚህ የሙዚቃ ሰው ያላቸውን ክብርና ፍቅር አሳይቷል። ለአሜሪካ ድምጽ ሬዲዮ ዳንኤል አርቃው ነኝ ከሎስ አንጀለስ ካሊፎርኒያ።
ዳንኤልን እናመሰግናለን። ለኤርትራዊ አሜሪካዊው የራፕ አቀንቃኝ ኤርሚያስ አስገዶም ኒፕሲ ሃስል ትናንት ሐሙስ ምሽት በኤርትራ ወጣቶችና ተማሪዎች ማህበር የመታሰቢያ ዝግጅት በሻማ ማብራት ስነ ስርዓት ተከናውኖለታል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ይጠናቀቃል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የዓለም ዜናውን አደመጥን። ክቡራትና ክቡራን፣ ቀጥሎ መጽሔትና ልዩ ልዩ ዘገባዎች ይቀርባሉ።
ዝግጅታችን በ22ና በ25 እንዲሁም በ31 ሜትር ባንድ አጭር ሞገድ ደግሞም በናይል ሳት እስከ 4 ሰዓት ድረስ ይቀጥላል።
ፌልድ ስቴት የሚባለው አስተሳሰብ ትክክል አይመስለኝም ከኛ ሀገር አንጻር። ምክንያቱም በጣም ጠንካራ የሆነ የጸጥታ ተቋም አለ። እስካሁን ድረስ የሀገር መከላከያ ሰራዊታችን፣ የጸጥታ ተቋማችን፣ ክልላዊ የጸጥታ ኃይሎቻችንም ቢሆን አጠቃላይ ያለው ሁኔታ በኃይልም ጭምር ለመቆጣጠር ከአቅማቸው በላይ አይደለም።
እኒህ ደግሞ ለጥያቄው መልስ ፕሮግራም ላይ እንግዳ ከሆነው ከሚቀርቡት አንዱ ናቸው። የአማራ ክልል ጸጥታና ደህንነት ምክትል ኃላፊ ኮሎኔል አለበል አማረ እንዳልኩት በሁለተኛው አጋማሽ ጠብቁን። አሁን የዕለቱ አብይ ርዕስ ይቀጥላል።
ከታወቁ ዓለም አቀፍ አሸባሪ ድርጅቶች ጋር የተቀናጀ የሽብር አድራጎት ኢትዮጵያ ውስጥ ለመፈጸም ሲዘጋጁ ነበር የተባሉ ተጠርጣሪዎች ተይዘው መታሰራቸውንና ምርመራ እየተካሄደ መሆኑን የሀገሪቱ ጠቅላይ አቃቤ ሕግ አስታውቀዋል። 59 የመንግስት ባለስልጣናትና የጥቅም ተካፋይ ናቸው የተባሉ ባለሀብቶችም በከባድ የሙስና ወንጀሎች ተጠርጥረው መያዛቸውን ጠቅላይ አቃቤ ሕጉ አቶ ብርሃኑ ጸጋዬ አመልክተዋል። መለስካቸው አምሃ ዝርዝሩን ይዟል።
ዛሬ አመሻሹ ላይ በጽህፈት ቤታቸው ጋዜጣዊ ጉባኤ የጠሩት የፌዴራል ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋዬ ባለፉት 2 ሳምንታት በኢትዮጵያ ውስጥ ከፍተኛ የሽብር ድርጊት ሊፈጸም ታቅዶ እንደነበረ ተናገሩ። ጠቅላይ አቃቤ ሕጉ እንደገለጹት ከሆነ ይህ የምርመራ ሥራ ከብሔራዊ መረጃና ደህንነት አገልግሎት ጋር እየተሠራ ነው ብለዋል። አክለውም ጉዳዩ ገና የሚጠራ ቢሆንም ለሕዝብ መገለጽ እንዳለበት አመልክተው ተጠርጣሪዎቹ ሲያከናውኗቸው ነበሩ ያሏቸውን ድርጊቶች ዘርዝረዋል።
ባለፉት 2 ሳምንታት በሀገራችን ላይ ከፍተኛ የሽብር ጥቃት ለመፈጸም ከውጭ ሀገር ካሉት ዓለም አቀፍ የሽብር ቡድን ጋር ተቀናጅቶ የሽብር ጥቃት የሚፈጸም ቦታ በመምረጥ ፎቶ በማንሳት የሽብር ጥቃቱ የሚፈጸምበትን ስልት በመቀየስ የተለያዩ መታወቂያ፣ የውጭ ሀገር ፓስፖርት እና ሌሎች ሰነዶችን በማዘጋጀት በቀጣይ ጥቃቱን ለመፈጸም በዝግጅት ላይ ያሉ በቁጥጥር ስር ያሉ ተጠርጣሪዎች አሉ። ይሄ ተጨማሪ ምርመራና ወንጀሉም ዓለም አቀፍ ባህሪ ስላለው ግንኙነቱም ከዓለም አቀፍ አሸባሪ ተብሎ ከሚፈረጁ ተቋማት ጋር ግንኙነት ያላቸው በመሆኑ በቀጣይ የሚሰራ ስራ እንዳለ ሆኖ ለብቻው በሌላ ጊዜ ምርመራውና መረጃው በአግባቡ ሲጠናቀር የምንገልጽ ይሆናል።
አቶ ብርሃኑ ይህ ተደግሶ ነበር ያሉት የሽብር አደጋ ተፈጽሞ ቢሆን ኖሮ ሊደርስ የነበረውን ጉዳት ለመገመት እጅግ ከባድ መሆኑን ጠቁመው ተጨማሪ ጥሪ አቅርበዋል።
የሽብር ቢፈጸም በሀገራችን ላይ ሊደርስ የነበረው ጉዳትና መጠኑ አሁን መገመት የማያስችል ሁኔታ ላይ ነው። ምክንያቱም በእጃቸው የተገኘው ማስረጃዎችና የተሰበሰቡ ፎቶግራፎችና ሽብሩ ሊፈጸምባቸው የታቀዱ ቦታዎች ከፍተኛ ሕዝብ የሚሰበሰብበት የስብሰባ አዳራሾች እና ማዕከሎችን ታርጌት አድርጎ ለመፈጸም የተዘጋጀ በመሆኑ በተለይ በራይ መረጃና ደነት ለተቀን በመስራት ሀገራችንን ከጥቃት ታድጓል የሚል ነው። በዚህ አጋጣሚ ባለሙያዎችንም የምስራ የሰሩትንም እና ህብረተሰቡን በዚህ ተሳትፎ ለማድረግ አደጋው ከመድረሱ በፊት ለመከላከል የተቻለበት ሁኔታ ነው ያለው። እንግዲህ እንደዚህ አይነት ጥቃቶች እንዳይከሰቱ በቀጣይ ህብረተሰቡ ከመንግስት ጎን በመሆን ስራውን እንዲሰራ በዚህ ጥሪ ለማስተላለፍ ፈልጋለሁ።
አቶ ብርሃኑ በዚህ ጋዜጣዊ መግለጫ ላይ ይፋ ካደረጓቸው ጉዳዮች አንዱ በአራት የመንግስት መስሪያ ቤቶች ተፈጽሟል ያሏቸውን ከባድ የሙስና ወንጀሎች ነው። የመንግስት ግዢ ንብረት አስተዳደርና ማስወገድ አገልግሎት፣ የኢትዮጵያ ንግድ ስራዎች ኮርፖሬሽን፣ የውሃ ስራዎች ኮንስትራክሽን ኮርፖሬሽንና የመድኃኒት ፈንድ ኤጀንሲ በተሰኙ ተቋማት ላይ የተካሄደውን ምርመራ ውጤት ዘርዘር አድርገው አቅርበዋል።
በአጠቃላይ በአራቱም ተቋማት ከዚህ ወንጀል ጋር በተያያዘ የተደራጀ ምርመራ ቡድን በቂ ማስረጃ፣ የሰው ማስረጃ፣ የሰነድ ማስረጃ፣ በዚህ ወንጀል የሚጠረጠሩ ኃላፊዎችና በተለያዩ ቦታ የሚገኙ ባለሙያዎች ያፈሩትን ንብረት እና በጸረ ሙስና ኮሚሽን ካስመዘገቡት የግል ሀብታቸውን በመለየት አንዳንዶቹ በቀጣይ ዲቴል የሚጣራ ሆኖ አሁን ባለ ማስረጃ ከገቢ በላይ ሀብትም አፍርቶ የተገኙበት ሁኔታ ነው ያለውና አሁን በቤታቸውንም በሚበረበሩበት ጊዜ ከቤታቸውም የተለያዩ የቤት ካርታዎች እና የባንክ አካውንቶች የተገኙበት ሁኔታ ነው ያለው። ይሄ ገና እየተጠናቀረ ባለበት ሁኔታ ስለሆነ አጠቃላይ ወደ 59 በዚህ ወንጀል የተጠረጠሩ የስራ ኃላፊዎችና ግብረ አበሮች እና እንዲሁም ባለሀብቶች በቁጥጥር ስር ለማዋል ተችሏል ማለት ነው።
አቶ ብርሃኑ በቁጥጥር ስር ውለዋል ካሏቸው ባለስልጣናት መካከል ስማቸውን ባይጠሩም የጥቂቶቹን ስልጣን ግን ይፋ አድርገዋል።
እነዚህ ተጠርጣሪዎች የመንግስት ግዢ ንብረት አስተዳደርና ማስወገድ አገልግሎት ዋና ዳይሬክተር፣ የኢትዮጵያ ንግድ ስራዎች ኮርፖሬሽን ዋና ስራ አስፈጻሚ፣ የመንግስት ግዢ ንብረት አስተዳደርና ማስወገድ አገልግሎት ምክትል ዋና ዳይሬክተሮች፣ የውሃ ስራዎች ኮንስትራክሽን ኮርፖሬሽን ዋና ስራ አስፈጻሚ የነበሩ፣ የውሃ ስራዎች ኮርፖሬሽን የፕሮጀክት ስራ አስኪያጅ፣ የመድኃኒት ፈንድ ኤጀንሲ ዋና ስራ ዳይሬክተር የነበሩ፣ ምክትል ዋና ዳይሬክተር የነበሩ፣ ሌሎች የእነዚህ ተቋማት መካከለኛና ባለሙያዎች፣ በተጨማሪ በጥቅም የተሳሰሩ ግብረአበሮችና ባለሀብቶች በቁጥጥር ውለዋል ነው።
ጠቅላይ አቃቢ ሕግ ብርሃኑ ጸጋይ በኢትዮጵያ የተለያዩ ክፍሎች በተቀሰቀሱ ግጭቶችና ሁከቶች መንስኤና ተጠያቂ ናቸው በሚባሉ አካላትም ላይ ምርመራ እየተደረገ እንደሆነ ገልጸዋል። በዚህና በሌሎች ጉዳዮች ዙሪያ ይፋ ያደረጓቸውን ቁም ነገሮች በሌላ ዝግጅት ይዘን እንቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ መጽሔት ቀጣዩ ክፍል እናልፋለን። በምስራቅ ኢትዮጵያ የነበሩ ውስብስብ ችግሮችን ከመፍታትና አካባቢው ወደ ቀደመ መረጋጋቱ እንዲመለስ ከማድረግ አንጻር ትርጉም ያለው ስራ ተሰርቷል አሉ የሰላም ሚኒስትር ሙፍሪያት ካሚል። የምስራቅ ኢትዮጵያ አጎራባች ክልሎች ለአንድ ቀን ያካሄዱትን የጸጥታ መድረክ ግምገማ ማጠቃለያ ላይ ጋዜጣዊ መግለጫ ሰጥተዋል ሚኒስትሯ። አዲስ ቸኮል ተከታትሎታል።
በመከላከያ ሚኒስቴር የምስራቅ ህዝብ ያቀረበው የመነሻ ጽሁፍ ላይ በምስራቅ ኢትዮጵያ የጸጥታ ችግሮች ተብለው በተለዩት በሀረሪና ኦሮሚያ እንዲሁም በአፋርና ኢሳ ለመግባባቶች፣ በተፈናቃዮች፣ በዩኒቨርሲቲዎች ሰላም፣ በጎሰኝነት፣ በኮንትሮባንድ ንግድ፣ በህገ ወጥ ቤቶች ግንባታ፣ በህገ ወጥ መሳሪያ ዝውውርና በህገ ወጥ ስደት ዙሪያ ያሉ ችግሮችና መፍትሄ ከመስጠት አንጻር የታዩ አፈጻጸሞች እንደተፈተሹ ከመድረኩ ተሳታፊዎች ያገኘነው መረጃ ያመለክታል። በዚህ ረገድ መድረኩ ምን ያህል ውጤታማ ነበር ብለን ወይዘሮ ምፈሪያትን ጠይቀን ነበር።
ፖሊስና ጸጥታ አካላት ጋር ተያይዞ ከአመራርም ጋር ተያይዞ ተጠያቂነት የማረጋገጥ ስራ ተሰርቷል። ሰላምና ጸጥታ መደፍረስ ላይ አስተዋጽኦ የነበራቸውን አካላት አካውንተብል የማድረግ ስራ ተሰርቷል። በሌላ መንገድ የፖሊስ የጸጥታ መዋቅሩ ተጠናክሮ ሪፎርምድ ሆኖ እንዲሄድ ለማድረግ የሚያስችል ስልጠናዎች ተጀምረዋል። ሀረር ላይ የመጀመሪያ ዙር ገብተዋል። ሁለተኛ፣ ሶስተኛ ዙር እያለን እንቀጥላለን። ድሬዳዋም ዝግጅት ተጠናቋል። በዛ መልኩ የጸጥታ ኃይሉ ተጠናክሮ የህግ የበላይነትን እንዲያስከብር ለማድረግ የራሱን ሁኔታ የማሻሻል አቅሙን የመደንባት ሂደት ውስጥ ገብቷል። ከምንም በላይ በቅንጅት በጸጥታ ኃይሉና በየደረጃ ባለው አመራር ቅንጅት የሶማሌም፣ የሐረርም፣ ድሬዳዋም፣ የኦሮሚያ ሁለቱ ምስራቅና ምዕራብ ሐረርጌ ላይም የተሰሩ ስራዎችን በዛው ደረጃ የነበራቸውን ጥንካሬ ለመፈተሽ ሞክረናልና ቅንጅታዊ ስራ ውጤታማ እንደነበር ገምግመናል። ሌሎች ዝርዝር ጉዳዮችንም እንዴት አድርገን በተቀናጀና በተደራጀ መንገድ ተግባራዊ በማድረግ በአንድ በኩል በተሟላ ሁኔታ ያልተፈቱ ጉዳዮችን ፈጥኖ መፍታት የሚቻልበት ውጤት ያስገኙትን ደግሞ አጠናክሮ የበለጠ አስተማማኝ መሆን የሚችሉበት ጉዳይ ላይ አፋርንም ጨምረን ያየነውና ዝርዝር ዳይሬክሽን ያስቀመጥንበት ስለነበረ እነዚህን ሁሉ ጉዳዮች ወስደን ካየ ፕሮግረሱ ትርጉም ያለው ነው። በተለይ ትርጉሙን መለካት የሚቻለው ኮምፕሊኬትድ የሆነ ቀውስ የነበረበት ሁኔታ ነው የነበረው ባለፉት ሁለት ዓመታት። ይሄንን በማሻሻል ረገድ ትርጉም ያለው ስራ ሰርቷል ብለናል። ተፈናቃዮችን መልሶ በማቋቋም ረገድም እንደዚሁ ያስቀመጥነው አቅጣጫ አለ። ድሬዳዋ ላይ፣ ሶማሌ ላይ ያሉ ሌሎችን ፖኬትስ ላይ ያሉ ተፈናቃዮችን መልሶ የማቋቋም ስራ የተጀመረ አለ። እሱ ተጠናክሮ የሚቀጥልበትና ባጠረ ጊዜ ወደ ተረጋጋ ህይወት የሚመለሱበት ሁኔታ ላይ የመስራት አስፈላጊነትም ለዚሁ ግልጽ አቅጣጫ ያስንበት ነው።
የሰላምና ጸጥታውን ሁኔታ ከማረጋጋት አንጻር ችግሮች ሲፈጠሩ ብቻ ከመሰብሰብ በቋሚነት መድረኩ እንዲዘጋጅ አቅጣጫ መቀመጡ የዛሬው መድረክ ስኬት ነው ብለዋል ወይዘሮ ምፈሪያት። የሰላምና ጸጥታ ችግር ከፖለቲካ ተለይቶ አይታይም ያሉት ወይዘሮ ምፈሪያት በዚህ ረገድ ችግር አለባቸው የተባሉ አመራሮች ላይ እርምጃ እየተወሰደ ነው ብለዋል። ስለ ሰላም አጠባበቅም ወይዘሮ ምፈሪያት የሚሉት አላቸው።
የሰላምን ስነ ልቦና መፍጠር መገንባት በሁላችንም እጅ ላይ ያለ ጉዳይ ነው። አንዳንዴ ስለ ሰላም ሲነሳ በጣም ውስብስብ ተደርጎ ይገመታል፣ ይታሰባል። ግን ሁሉ ሰው የራሱን ሰላም ለመጠበቅ ከቆረጠና ከተዘጋጀ ለሌላ ሰው የሰላም ምንጭ ሆኖ ማገልገል ይችላል ማለት ነው እና በእጃችን ያለ ጉዳይ ስለሆነ ሰላማችንን በአግባቡ መጠበቅ ያስፈልጋል የሚል ነው ያለኝ። ጥያቄዎች ካሉ ጥያቄዎችን በሰለጠነ መንገድ ማቅረብ ይቻላል። ለዛ የተመቸ ድልና ሁኔታ ነው ያለው። የጎደለ ነገር ይኖራል። የጎደለ ነገር ለማምጣትና ለመጨመር ያለን ነገር ማጣት አያስፈልግም። ጎሎኛል እየተባለ ጭራሽ ያለውንም ማጣት አለ፣ ራስንም ማጣት አለ እና በሰለጠነ መንገድ ግን ጥያቄዎቻችንን ካቀረብን ሰላማችንንም መጠበቅ እንችላለን፣ ጥያቄዎቻችንንም በዛው ደረጃ እንዲስተናገዱ ማድረግ እንችላለን። አንዱ ያየ ነው በየደረጃ ያለው አመራር የህዝብ ጥያቄዎችን በደንብ ለይቶ የሚመለሰውን መመለስ ባለበት ጊዜ መመለስ፣ የማይመለሰውን ደግሞ በግልጽ መግባባት ያስፈልጋል። የማይሆን ፕሮሚስም አያስፈልግም። ሀገር በታጋሽነት በማስተዋል ነው መገንባት የሚቻለው እና የኔ ብቻ ይመለስ ዛሬውኑ መልስ ይሰጠኝ ብለን መሄድ ከፈለግን በብዙ ምክንያት ዛሬ መልስ መስጠት የማይቻልባቸው ሁኔታዎች ሊኖሩ ይችላሉ። በማስተዋል በመመካከር በመተጋገዝ ግን ሀገር መገንባት ይቻላል፣ ሰላምንም ማስጠበቅም መጠበቅም ይቻላል።
ለሚዲያዎች ዝግ በነበረው የአንድ ቀን መድረክ ላይ የመከላከያ ሰራዊቱ ኤታማዦር ሹም ጄኔራል ሰዓረ መኮንን እና ሌሎች የመከላከያ አመራሮችን ጨምሮ የሰላም ሚኒስቴር አመራሮች፣ የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ፣ የሶማሌ ክልል ፕሬዚዳንት አቶ ሙስጠፌ ኡመር፣ የሐረሪ ክልል ፕሬዚዳንት አቶ ኦርዲን በድሪ፣ የድሬዳዋ ከንቲባ አቶ ማሀዲ ጊሬ ተገኝተዋል። አፋር ክልልን በፍትህና ጸጥታ ቢሮ ኃላፊ አማካኝነት ተወክሏል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ።
በኢትዮጵያ በአሁኑ ጊዜ ለተፈጠረው የሰላም እጦትና አለመረጋጋት ተጠያቂው የኢህአደግ አመራር ነው አለ የህወሓት ማዕከላዊ ኮሚቴ። ኮሚቴው ለአራት ቀናት በመቀሌ ከተማ ያካሄደውን ስብሰባ አስመልክቶ ዛሬ ማምሻውን ባወጣው መግለጫ የግንባሩ አመራር ከፓርቲው እምነትና ፕሮግራም ውጪ እየሄደ ነው ብሏል። እንዲሁም ኢህአደግ ውህድ ፓርቲ ሊሆን ነው የሚባለው የግንባሩ አባል ድርጅቶች በተለያየ አቅጣጫ እየተጓዙ ባሉበት ጊዜ የማይታሰብ ነው ብለዋል። ሙልጌታ አጽብሃ የሚከተለውን ዘገባ አስተላልፏል።
የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ ከመጋቢት 30 እስከ ሚያዝያ 3 2011 ዓ.ም ያካሄደው መደበኛ ስብሰባ አስመልክቶ ባወጣው መግለጫ የክልሉ የፖለቲካ ጉዳዮች፣ የልማትና የዲሞክራሲ እንዲሁም የመልካም አስተዳደር ጉዳዮችን መገምገሙ አስታውቋል። በተጨማሪም በወቅታዊ ሀገራዊ ጉዳይ መወያየቱም ኮሚቴው ገልጿል። በግምገማው በቀበሌ አስተዳደር መሰረታዊ ለውጥ ለማምጣት የተጀመረውን ስራ እንዲፋጠን መወሰኑን አስታውቋል። የትግራይ ህዝብና ህወሓትን ለማንበርከክ ከተለያዩ አቅጣጫዎችም የተከፈቱ ዘመቻዎች እንደነበሩን እነዚህም መክኗል ሲል መግለጫው አስታውቋል። ህዝብ የሚያነሳቸው በተለይ የወጣቶች የስራ እድል መፍጠር እንዲሁም ከገጠር ወደ ከተማ በገቡ አካባቢዎች የመሬት አስተዳደርና ካሳ ጥያቄዎች በአስቸኳይ እንዲፈቱም ወስኗል። ይህንን የህዝብ ጥያቄ ግን ሌላ ትርጉም የሚሰጡ አካላት አሉ ብሏል። እነዚህም ከድርጊታቸው ይቆጠቡ ብሏል ማዕከላዊ ኮሚቴው። በሀገራዊ አጀንዳ ላይም ውይይት ማካሄዱን ኮሚቴው ገልጿል። መግለጫው እንዳስታወቀው ኢህአዴግን ከዚህ በፊት ያካሄደው በጥልቀት መታደስን መክሸፉን ነው። በዚህም ከቁጥጥር ውጭ የሆነ የሰላም እጦት፣ ህውከትና አለመረጋጋት መባባሱን፣ ህግና ስርዓት አለመከበሩ፣ ጸረ ህገ መንግስትና ጸረ ፌዴራል ስርዓቱም አካሄድ አለ ብሏል። የሀገር ክብርና ሉዓላዊነት እንዲሁም የፖሊሲ ነጻነት እየተሸረሸረ መጥቷል ብሏል መግለጫው። ለዚህም ተጠያቂው የኢህአዴግ አመራር ነው ብሏል። ይህ ሊሆን የቻለውም ኢህአዴግ የሚከተላቸውን መሰረታዊ እምነቶቹን ወደ ጎን እየተተወ በመሆናቸው ነው ብሏል። በዚህም አገር የሚበትን ተግባር እየተፈጸመና የህዝብ ስቃይና መከራ እንዲበራከት ትልቅ ድርሻ አለው ብሏል። መፍትሄውም ኢህአዴግ ወደ እምነቱ መመለስ ብቻ ነው ብሏል የህወሓት መግለጫ። ማዕከላዊ ኮሚቴው ኢህአዴግ ወደ ውህድ ፓርቲ ይመጣል ስለሚባለው ጉዳይም መወያየቱ አስታውቋል። ኮሚቴው በግምገማው የግንባሩ ፕሮግራም ስትራቴጂና መለያ እምነቶቹን እንዲሁም እህት ድርጅቶቹ የሚጋሩት እምነትና አመለካከት በአሁኑ ጊዜ የለም ብሏል። ሁሉም ወደ የራሱ አቅጣጫ በሚጓዝበት ጊዜ ውህድ ፓርቲ የማይታሰብ ነው ብሏል። ስለሆነም አንድ አመለካከት ሳይኖር ውህድ ፓርቲ አይመጣም ሲል አስታውቋል። ከመዋሃድ በፊት የድርጅት መለያ እምነቶች አጠናክረን መያዝ አለብን ሲልም ገልጿል። በኢትዮጵያና ኤርትራ የሰላም ጉዳይም ኮሚቴው መወያየቱ የገለጸ ሲሆን በተለይ በኤርትራና በትግራይ ህዝቦች መካከል የተጀመረው ወንድማዊ ግንኙነት የተደረሰውን አዎንታዊ እድገትም መገምገሙና ለቀጣይም ዘላቂ እንዲሆን መወሰኑን አስታውቋል። ለአሜሪካ ድምጽ ሙልጌታ ጽባህ መቀለም።
ወደሚቀጥለው ዘገባ እናልፋለን። በሱዳን ያለማቋረጥ ለወራት የተካሄደው ህዝባዊ ተቃውሞና የጦር ሰራዊቱ ግፊት ፕሬዚዳንቱን ኦማር አልበሽርን ትናንት ስልጣን እንዲለቁ አስገድዷል። ለሰላሳ ዓመታት በዘለቀው አገዛዛቸው ላይ የተካሄደው ተቃውሞ ከመንበራቸው ገፍትሮ ማስወጣት ቢችልም ህዝቡ ከእንግዲህ በኋላ ሌላ ወታደራዊ አስተዳደር እንዲመለስ እንደማይፈቅድ እያሳሰበ ነው። ህዝባዊ ተቃውሞ ግቡን እስኪመታ ይቀጥላል ሲሉም አደራጆቹ ይናገራሉ። ይህ በእንዲህ እንዳለ የሱዳኑ ወቅታዊ ሁኔታ የተመለከተ የመንግስታትና ዓለም አቀፍ ድርጅቶች አስተያየታቸውን እየሰጡ ነው። ከዚህም ከዚያም የተላኩ ዘገባዎች አሉን። ሰሎሞን ክፍሌ ከየቦታው ቀነጫጭቦ ያጠናቀረው እንደሚከተለው ይቀርባል።
አዲሶቹ የሱዳን ወታደራዊ መሪዎች በሚቀጥሉት ሁለት ዓመታት ጊዜ ውስጥ አገሪቱን ወደ ሲቪል አስተዳደር ለማሸጋገር እንዳቀዱ ይናገራሉ። ጀነራል ኦማር ዚን አበዲን ዛሬ ጠዋት በሰጡት ጋዜጣዊ መግለጫ ወታደራዊ ባለሥልጣናቱ በዓለም አቀፉ የወንጀል ፍርድ ቤት የሚታደኑትን የቀድሞውን ፕሬዚደንት የኦማር አልባሽር እጅ አሳልፈን አንሰጥም ሲሉ አክለዋል። ኦማር አልበሽር ዳርፉር ውስጥ በተካሄዱ የጦር ወንጀሎች፣ በሰብአዊነት ላይ በተፈጸሙ ወንጀሎችና በጄኖሳይድ ማለትም በዘር ማጥፋት ወንጀሎች ተከሰዋል። ጦር ሰራዊቱ አልበሽርን ከሥልጣን አንስቶ በቁም እስር ላይ ካደረገ በኋላ ትላንት ያወጀውን የአስቸኳይ ጊዜ አዋጅ ለወራት የዘለቀውን ጸረ መንግሥት ሰልፍ ያካሄዱ ሱዳናውያን አላከበሩትም። ከተካሄደው የመንግሥት ለውጥ በኋላ የምንፈልገው የሲቪል መሪዎችን እንጂ ወታደሮችን አይደለም ብለዋል። ዛሬ ከጁማው ጸሎት በኋላም ተጨማሪ የተቃውሞ ሰልፎች በካርቱም እና ሌሎች ትላልቅ ከተሞች እንደሚካሄዱ ተነግሯል። የሱዳን ጦር ሰራዊት ትዕግስት ተላብሶ በመንግሥቱ ውስጥ ሲቪሎችን እንዲያካትት ዋሽንግተን ጥሪ አስተላልፋለች። የአውሮፓ ኅብረት በበኩሉ እንዲያውም በተፋጠነ ሁኔታ ወደ ሲቪል አስተዳደር ሽግግር እንዲደረግ አስገንዝቧል። ቀደም ሲል እንደተገለጸው ጦር ሰራዊቱ ለሌላ ሁለት ዓመታት የሽግግር መንግሥቱን ለመምራት ያለው ዕቅድ በተቃዋሚዎች ፈጽሞ አልተደገፈም። ከሰላሳ ዓመታት በላይ የወታደራዊ አገዛዝ ተላቀን ወደ ሌላ ወታደራዊ አስተዳደር አንመለስም፣ ዓላማችን የሲቪል መንግሥት መስርተን ወደ ዲሞክራሲያዊ መጓዝ ነው ይላሉ። አለበለዚያ ትግሉ እንደሚቀጥልም ያስገነዝባሉ። አህመድ አባስ አንዱ የተቃዋሚ ሰልፈኛ ነው።
اذا ما تكونت حكومه مدنيه بتمثل الشعب السوداني تمثيل
حقيقي السوداني حزب بميجبا يميوكل السيفيل منغست اسكال مسرتو درس ابيوتاچن ملو سلاما يهون تسفاچننا حلماچن يكشفال بزي مكنيات بتقاوماچن نقتلالن ادما متنم كتقمتنبت ادباباي اننسام በቅድሚያ ህጋዊ ጥያቄዎቻችን ተገቢውን ምላሽ ማግኘት ይኖርባቸዋል።
ሌላው የተቃዋሚ ሰልፉ አባል ሳሚ አህመድ በበኩሉ ይህን ለውጥ ተብየ ነገር ፈጽሟን ንቀበልም ሸፍጥ ተካሂዷል ይላል።
ሪያል ተዓሱዋር ነርፍድ ረፍደን ባት ሃዛ ተግይር ወሃዛ ተህዊ
እኛ እንደ ሀገርና እንደ ህዝብ ይህን ለውጥ ሙሉ በሙሉ እንቃወማለን። ምክንያቱም ወታደራዊ ያደረገው ለውጥ ካንደኛው ወንበር ወደ ሌላ ወንበር እንጂ ህዝቡ ላቀረበላቸው ጥያቄዎች ወይም ፍላጎቶች መልስ የሰጠ አይደለም።
ጉልቻ ቢለዋወጥ ወጥ አያጣፍጥም እንዲሉ ለማለት ነው በሱዳናዊው ሳሚ አህመድ የተሰጠው አስተያየት። ትላንት እዚህ ዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ዋና ስቱዲዮ ተገኝተው አስተያየት የሰጡት የደቡብ ሱዳን ውጭ ጉዳይ ሚኒስትር ኒሃል ዴንግ ነሃል በሱዳን የተካሄደው መፈንቅለ መንግሥት በሁለቱ ሀገሮች ግንኙነቶች መካከል ምንም አይነት ቀጥተኛ የሆነ ተጽዕኖ አያሳድርም ብለዋል። እስካሁን በተለይ በነዳጅ ዘይቱ ዘርፍ በኩል ከሱዳን ጋር መልካም ግንኙነት አለን። ለሁለቱም ሀገሮች ጠቃሚ የኢኮኖሚ እድገት አምጪ በመሆኑም እንቀጥላለን። የባህር በር የሌለን በመሆኑ ደግሞ ቀይ ባህርን ለመጠቀም በዚያ በኩል ማለፍ ግድ ይለናል ሲሉ አስረድተዋል። የኢትዮጵያ ውጭ ጉዳይ ሚኒስቴርም ትላንት በሱዳን ጉዳይ ላይ መግለጫ አውጥቷል። ኢትዮጵያ ጎረቤቷ በሆነችው በሱዳን የወቅቱን ሁኔታ በቅርበት እንደምትከታተል ገልጾ ሱዳናውያን ይህን አስቸጋሪ ወቅት እንደሚያልፉ እምነቱ መሆኑን አስረድቷል። የኢትዮጵያ መንግሥት የሱዳንን ሉዓላዊነትና የፖለቲካ ነጻነት ሙሉ በሙሉ እንደሚያከብርና የሱዳን ፖለቲካ መሪዎች ለችግሩ ሰላማዊ መፍትሄ ያገኛሉ ብሎ እንደሚያምን እንዲሁም የሕዝቡን ፍላጎት እንደሚረዳና እንደሚያከብር ከጎናቸውም እንደሚቆም የኢትዮጵያ ውጭ ጉዳይ ሚኒስቴር በመግለጫው አስታውቋል። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ቃል አቀባይ ሞርጋን ኦርቴገስ ትላንት ያወጡት መግለጫም የካርቱምን ሁኔታ ሀገራቸው በቅርበት እንደምትከታተልና ሕዝቡ ያቀረበው ተገቢ የዲሞክራሲ ጥያቄ አዎንታዊ ምላሽ ሊያገኝ እንደሚገባው ያስገነዘበ ነው። ዲሞክራሲያዊ ምርጫ እንዲካሄድ፣ የሰብአዊ መብቶች እንዲከበሩ፣ በሲቪሎች የሚመራ መንግሥት እንዲመሠረት የሚሉት ሕዝቡ ካቀረባቸው ጥያቄዎች መካከል እንደሚገኙ ያስታወሰው የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር መግለጫ ከወታደሩ አዎንታዊ ምላሽ እንደሚያገኝ እምነቱን ገልጿል። በሱዳኑ ወታደራዊ መፈንቅለ መንግሥት ዙሪያ መንግሥታትና ዓለም አቀፍ ድርጅቶች ብቻ ሳይሆኑ ምሁራንና የፖለቲካ ተንታኞችም አስተያየት እየሰጡ ናቸው። ባልደረባችን ሳሌም ሰሎሞን ትላንት እዚህ በዩናይትድ ስቴትስ የሃርቫርድ ዩኒቨርሲቲ አጥኚውን ኤሪክ ሪቨርስን አነጋግራ ነበር። ሪቨርስ የፖለቲካ ተንታኝም ናቸው። በርካታ ጽሑፎችን በዓለም አቀፍ ደረጃና ሀገራቸው ውስጥም ለህትመት አብቅተዋል። በዩናይትድ ስቴትስ ምክር ቤት ቀርበውም ስለ ሱዳን የምስክርነት ቃላቸውን ሰጥተዋል። ስለ ለውጡ ምን ይላሉ ስትል ነበር ሳሌም መጀመሪያ የጠየቀቻቸው።
Yeah, what we're seeing is clearly a palace coup. Awad ibn Auf who functions as
አሁን በግልጽ ያያየን ያለነው በቤተ መንግስት ውስጥ የተካሄደ ለውጥ እንደተደረገ ነው። በመከተል ፕሬዝዳንትነትና በመከላከያ ሚኒስትርነት ሲያገለግሉ የቆዩት አዋድ ኢብን ኡፍ ልክ እንደ ኦማር አልበሽር እጃቸው በደም የተጨማለቀ ጨካኝና አረመኔ ሰው ናቸው። ህዝቡ ትኩረቱን በባሽር ላይ በማድረጉ ነው ወታደሩ የቀድሞውን ፕሬዝዳንት ብቸኛ ተጠያቂ አድርጎ ያቀረባቸው። ይህን ግን የተቃውሞ ሰልፉ አስተባባሪዎች አይቀበሉትም። የሱዳን የባለሙያዎች ማህበር ዋናው የተቃውሞ እንቅስቃሴው አስተባባሪ ሲሆን ወታደሩ የወሰደውን እርምጃና የሰጠውን መግለጫ ሙሉ በሙሉ ውድቅ አድርጎታል። ይህ የወታደሩ ድርጊት ማንንም አያሞኝም፣ ጅላችሁን ፈልጉ ነው ያላቸው።
እና አሁን በሱዳን በሁኔታዎች መለወጥ አዎንታዊ ስሜት አድሮቦታል ስትል ሳሌም ሰለሞን ለኤሪክ ሪቭስ ሌላ ያቀረበችላቸው ጥያቄ ነበር።
This is a very bad development, but it's not clear that it can be sustained.
ايه መጥፎ ሁኔታ ነው ያለው፣ ግን በዚሁ ስለመቀጠሉ ግልጽ አይደለም። ወታደሩ ቀጥሎ ምን እንደሚያደርግ ማን ማወቅ ይችላል? እንደመሰለኝ አልባሽርን በቁም እስር ላይ በማዋል ህዝባዊ ቁጣውን ሊያበርድ ይችላል የሚል ስሜት ነበር። ያ ግን አልሆነም። ስለዚህ አሁን ፈጽሞ አስተማማኝ ወደ አልሆነ ድባብ ውስጥ ገብተናል። በሰራዊቱ ውስጥ በመካከለኛ ማዕረግ ደረጃ የሚገኙ መኮንኖች ከመንግስቱ ያፈነግጣሉ የሚል ከፍተኛ ተስፋ አለኝ። ይህንኑ አስመልክቶም በወዳጄ በዣን ባፕቲስት ጋሎፒን ዋሽንግተን ፖስት ጋዜጣ ላይ የቀረበ ግሩም ጽሑፍ ወጥቷል። ጽሑፉ ወደፊት ከባድ አደጋ ሊፈጠር እንደሚችል ነው የሚያመለክተው።
የሱዳን ጉዳይ በየሰዓቱ ተለዋዋጭ በመሆኑ በዜናና ልዩ ቅንብሮች እየተከታተልን እናቀርባለን። ለአሁኑ በዚሁ እናብቃ።
ደቡብ ሱዳን ላይ ወዳተኮረ ዘገባ ይሆናል አሁን ደግሞ የምናልፈው። የደቡብ ሱዳን መሪዎች ልዩነቶቻቸውን ፈተው በሚያስተባብሯቸው ላይ እንዲያተኩሩ የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ተማጸኑ። ሰላምም እውን ይሆናል ሲሉ አሳስበዋቸዋል። የደቡብ ሱዳን መሪዎችና ርዕሰ ሊቃነ ጳጳሳቱ ቫቲካን ላይ ያደረጉት የሁለት ቀናት ስብሰባ ሲጠናቀቅ የሃይማኖቱ መሪ አባው ማለት ነው ጠበኛ የነበሩትን የደቡብ ሱዳን መሪዎች እግራቸው ላይ ወድቀው ሲያበቁ ሲስሙ በአካባቢው የነበሩትን ሁሉ ማስገረማቸውን ዘጋቢያችን ሳቢና ካስቴል ፍራንኮ ከሮም ዘግባለች። አዳነች ፍሳዬ ታቀርበዋለች።
የቫቲካኑ የሁለት ቀናት ስብሰባ ሲያበቃ የደቡብ ሱዳን መሪዎች የወቅቱንና የሀገሪቱን መጻኢ ዕድል በሚመለከት ያለባቸውን ከባድ የጋራ ኃላፊነት እንዲገነዘቡ ርዕሰ ሊቃነ ጳጳሳት ፍራንሲስ መክረዋል። መጀመሪያ ላይ የመሰብሰቡን ሐሳብ ያቀረቡት የካንተርበሪ ሊቀ ጳጳስ ጃስትን ዊልቢ መሆናቸው ታውቋል። በስብሰባው ላይ ከተገኙት የደቡብ ሱዳን መሪዎች መካከል ፕሬዚደንት ሳልቫ ኪር፣ የአማጽያን መሪ የነበሩት ምክትል ፕሬዚደንት ሪያህ ማቻር እና ሶስት ሌሎች ምክትል ፕሬዚዳንቶች ይገኙባቸዋል። ርዕሰ ሊቃነ ጳጳሳቱ ፍራንሲስ ታዲያ ሀገራቸውን በመገንባት ተግባር ላይ ቁርጠኞች እንዲሆኑ መክረዋል።
ሰዎች ባለፉት ግጭቶች ተሰላችተዋል፣ ዳሽቀዋል። በጦርነት ወቅት ሁሉም ነገር እንደሚወድም ማስታወስ ግድ ይላል። አሁን ሕዝባችሁ ለተሻለ መጻኢ ዕድል እየጓጓ ነው። ይህ ሊገኝ የሚችለውም እርቅና ሰላም ሲኖር ብቻ ነው።
ይህ ስብሰባ ልዩና ለየት ያለ ነበር ብለዋል የሃይማኖቱ መሪ። ርዕሰ ሊቃነ ጳጳሳቱ አባባላቸውን ሲያብራሩ በሃይማኖቱ መሪና በርዕሳነ ብሔራት መካከል የተደረገ መደበኛ ወይም የዲፕሎማሲያዊ ስብሰባ አልነበረም፣ ወይም የተለያዩ የክርስትና ማኅበረሰቦች ተወካዮች የተሰባሰቡበትም አይደለም። መንፈሳዊ ቆይታ ነው የነበረው ሲሉ ገልጸውታል። ከስድስት ዓመታት በፊት በተጀመረው የደቡብ ሱዳን የእርስ በርስ ጦርነት በአስር ሺዎች የሚቆጠሩ ሰዎች አልቀዋል። ከአራት ሚሊዮን በላይ የሚሆኑ የሀገሪቱ ተወላጆች ደግሞ ከመኖሪያቸው ተፈናቅለዋል። ባለፈው ነሐሴ ወር የተደረገው የሰላም ስምምነት ግጭት እንዲቀንስ ቢያደርግም አላቆመውም። ቫቲካን በተደረገው ስብሰባ ከተገኙት የደቡብ ሱዳን ሃይማኖታዊ መሪዎች መካከል አንዱ ከባድ ጸሎትና ጽኑ የሐሳብ ማሰላሰል የተደረገበት ግልጽና መንፈሳዊ ውይይት የተካሄደበት ስብሰባ ነበር ብለዋል።
The leaders live here renewed and committed to the task.
መሪዎች ከዚህ ስብሰባ የወጡት ለሰላም ለመስራት ያላቸውን ቁርጠኝነት በማደስ ነው። 13 ሚሊዮን የሱዳን ሕዝብ የሚጸልይለትንና የሚመኘውን እርቅና ፍትህ ለማምጣት ያላቸውን ፍላጎት አጠናክረው ነው የወጡት።
ርዕሰ ሊቃነ ጳጳሳቱ በበኩላቸው ባለፈው መስከረም ወር በደቡብ ሱዳን የሰላም ስምምነት መፈረሙን እንዴት እንደሰሙ ለተሰብሳቢዎቹ ገልጸዋል። የፖለቲካ መሪዎች የመነጋገሩን ጎዳና በመምረጣቸው እንኳን ደስ ያላችሁ ብለዋቸዋል። ስምምነቱን በተግባር ላይ እንዲያውሉም ተማጽነዋል።
Auspico di cuore che definitivamente cessino le ostilità.
ርዕሰ ሊቃነ ጳጳሳቱ ውሎ አድሮ የጸበኛነት ዝንባሌ እንዲቆም፣ ስምምነቱ እንዲከበር፣ በፖለቲካና በዘር መከፋፈል እንዲወገድ፣ ሀገሪቱን መልሶ የመገንባት ህልም ላላቸው ዜጎች ሁሉ ዘላቂ ሰላም እንዲኖር ያላቸውን ከልብ የመነጨ ተስፋ ገልጸዋል። ርዕሰ ሊቃነ ጳጳሳቱ መንፈሳዊ ቆይታ ያሉት ስብሰባ እንዳበቃ ቀድሞ ግጭት ውስጥ የነበሩትን የወቅቱ የሀገሪቱ መሪዎች የሆኑትን ሰዎች እግር ተደፍተው ስመዋል። ህዝባችሁ ወደ ሀገራችሁ እንድትመለሱ እየጠበቃችሁ ነው። እርቅና አዲስ የብልጽግና ዘመንንም እየጠበቀ ነው በማለት አስገንዝበዋቸዋል።
አድማጮች ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። በ19ና በ25 ሜትር ባንድ አጭር ሞገድ እስከ ምሽቱ 4 ሰዓት አብራችሁን አምሹ። እኛም አብረን እናመሻለን።
አሁን ለጥያቄው መልስ ክፍል 1
ለጥያቄው መልስ ዝግጅታችን የመጀመሪያው ክፍል ሁለት የክልል የጸጥታና የደህንነት ኃላፊዎችን ጋብዘናል። እነርሱም ከአድማጭ የሚመጡ ጥያቄዎችን በመመለስ ሁኔታውን ያብራራሉ። እነዚህም ኮሎኔል አለበል አማረ የአማራ ክልል ጸጥታና ደህንነት ኃላፊ፣ እንዲሁም ደግሞ ኮሎኔል አበበ ገረሱ የኦሮሚያ ክልል ደህንነት ሰላም ምክትል ኃላፊ ናቸው። በወቅቱ የኢትዮጵያ ሰላምና ጸጥታ ሁኔታ የሚመልሱትን ጥያቄዎች የምታስተናግደው ደግሞ የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ነች። ክፍል አንድን እንዴት ጀምራለች?
ኮሎኔል አለበል አማረ የአማራ ክልል ጸጥታና ደህንነት ምክትል ኃላፊ፣ ኮሎኔል አበበ ገረሱ የኦሮሚያ ክልል ጸጥታና ደህንነት ምክትል ኃላፊ፣ የአድማጮቻችንን ጥያቄዎች ለመመለስ በፈቃደኝነት ስለተገኛችሁ ከልብ አመሰግናለሁ።
እሺ፣ እኛም እናመሰግናለን።
ወደ አድማጭ ጥያቄ ከመግባቴ በፊት ጥሩ መንደርደሪያ እንዲሆናችሁ ከቅርብ ጊዜ ወዲህ እንግዲህ የኢትዮጵያ ሰላምና መረጋጋት ህዝቧ ላይ ከፍተኛ ስጋት እንደጋረጠ ብዙዎች ይናገራሉ። በአገር ዙሪያ ከሚካሄዱ ግጭቶች በመነሳት እንደውም አንድ ጸሐፊ ፌልድ ስቴት ወይንም እንደ ሀገር እየጨነገፈች እየሄደች ነው የሚል ጽሑፍ አስፍረዋል። እና እናንተ አገር ውስጥ ናችሁ፣ ሁኔታውን ትከታተላላችሁ። እስቲ የየራሳችሁን ግምገማ በቅድሚያ ስጡኝ። ኮሎኔል አለበልን ላስቀድም።
እሺ፣ አመሰግናለሁ ትዝታ። እንዳልሽው እንደዚህ አይነት ሀሳቦች ያው በተወሰኑ ሰዎች ሲራመድ እኔም እሰማለሁ። ዋናው ነገር ያው እኛም እዚህ ለውጡ ከመጣ በኋላ አገር ውስጥ ገብተን በቀጥታ በስራው ላይ እየተሳተፍን ያለ ነው። እንግዲህ ለውጥ ሲመጣ ያው ብዙ ነገሮችን ይዞ እንደሚመጣ እናውቃለን እና ከዛ ጋር የተያዙ ነገሮች መሆናቸውን ነው የምንረዳው። ለውጥ ደግሞ በአንድ ጊዜ የሚሆን ነገር አይደለም። የተወሰነ የሚወስደው ፕሮሰስ አለ እና በዛ ፕሮሰስ ውስጥ ሆነን የሚያጋጥሙን የለውጥ ችግሮች መሆናቸውን ነው እኔ የማስበው። በተለይ ደግሞ ከጸጥታ አንጻር አንዳንድ ነገሮች አሉ። የታፍኖ የነበረ ህዝብ፣ ታፍኖ የነበረ ማህበረሰብ እንዲህ አይነት ለውጥ በሚያገኝበት ጊዜ በጣም ብዙ የተከመሩ ግን የታፈኑና የታሸጉ ነገሮች ስለነበሩ ከእንደዚህ አይነት ነገሮች የሚመነጩ መጋጨትና የተወሰነ ቅሬታ ውስጥ የመግባት ነገሮች እዛም እዛም ይታያሉ እና የእነዚህን ቅሬታዎች ለመፍታት ደግሞ ያው መንግስት ከፌዴራል ጀምሮ ከታች ድረስ የሚከተላቸው አቅጣጫዎች በወሳኝ መንገድ በኃይል የመጨፍለቅና በኃይል መቆጣጠር ሳይሆን ህዝቡን በማሳመንና ህዝቡን በማሳተፍ የሚመለከታቸው አካላትንም በማወያየት ላይ በጣም ዲሞክራቲክ በሆነ መንገድ ችግሩን የመፍታት አቅጣጫ ነው እየተከተለ ያለው። በዚህ መልኩ እየሄደም ያው ውጤታማ እየሆኑ ያሉት አንዳንዶች በጣም የሚያሰነግጡ ካሉ ደግሞ የኃይል እርምጃን በመጠቀም የህብረተሰቡን ሰላም ለማረጋገጥ ሲባል እና የተገኘውንም ለውጥ ይበልጥ ለማጠናከር ሲባል አስፈላጊ የሆኑ የኃይል እርምጃዎችንም በመውሰድ ጭምር ሰላምና ጸጥታን ያው ለማረጋገጥ ከፍተኛ ስራ እየተሰራ ነው ያለው እና የወድ ማለት የፌልድ ስቴት የሚባለው አስተሳሰብ ትክክል አይመስለኝም ከኛ ሀገር አንጻር። ምክንያቱም በጣም ጠንካራ የሆነ የጸጥታ ተቋም አለ። እስካሁን ድረስ ያው የሀገር መከላከያ ሰራዊታችን፣ የጸጥታ ተቋማችን፣ ክልላዊ የጸጥታ ኃይሎቻችንም ቢሆን አጠቃላይ ያለው ሁኔታ በኃይልም ጭምር ለመቆጣጠር ከአቅማቸው በላይ አይደለም። ህዝቡም የሚኮራባቸው ስለሆነ ይህ ኃይል እያለ እንዲህ አይነት ነገር ይመጣል ብዬ አላምንም በአንድ በኩል። በሌላ በኩል ደግሞ ህዝቡ በራሱ ኢትዮጵያዊነትን፣ አንድነቱን፣ አብሮነቱን የሚያምን ህዝብ ነው። ምንም እንኳን የተለያየ ብሔር ብሔረሰብ በዚች ሀገር ውስጥ የሚኖር ቢሆንም ነገር ግን በሀገራዊ ጉዳዩ ላይ በማንነቱና በራሱ ጉዳይ ላይ የሚደራደርና ይሄንን ዝም ብሎ ለማንም አሳልፎ የሚሰጥም ህዝብ አይደለም። እርግጥ በመሀከል የተለያዩ ቡድኖች አሉ፣ የራሳቸው ፍላጎት ያላቸው ቡድኖች። እነዚህ ቡድኖች ያው ፍላጎታቸውን በኃይልም በምንም በመሳሰለው ነገር ለማንጸባረቅና ለማስፈጸም ይፈልጉና ይንቀሳቀሱ ይሆናል። ግን ይሄ የሚሳካላቸው ስላልሆነ በተለይ ደግሞ ከጸጥታ ተቋማት ጥንካሬና ከህዝቡ ፍላጎትና ብርታት አንጻር ሲታይ የሚባለው ነገር ሁሉ ይሆናል ማለት አይደለም። ከኛ ሀገር አንጻር
በጣም ነው የማመሰግነው ኮሎኔል አለበል። እንደው ኮሎኔል አበበ ገረሱ አሁን ቀደም ብሎ ኮሎኔል አለበል ያሉትን ሰምተዋል። ይሄ ትችትና ስሞታ የሚሰማው ኢትዮጵያ የጨነገፈች ሀገር ልትሆን ነው የሚለው መሰረት ያደረገው ከመቼውም ጊዜ የበለጠ እስከ 3 ሚሊዮን ህዝብ እርስ በርስ ተጋጭቶ ከቀዬው ተፈናቅሏል። በሌላ በኩል ደግሞ መንግስት ላይ የሚቀርበው ትችት ምንድን ነው? ቀድሞ የነበረውን የማሰር፣ የመግረፍ፣ ሰቆቃ የመፈጸም ነገር የመናፈቅ ነገር ሳይሆን እርምጃ ሲወሰድ ሰዎችን የሚያፈናቅሉ መሳሪያ ይዘው የሚንቀሳቀሱት ላይ እርምጃ ሲወስድ መንግስት አናይም፣ ጠቅላይ ሚኒስትሩም ቢሆን ኃይለ ቃል ተጠቅመው ሲያወግዙ አንሰማም የሚል ነው። ይሄ ነው የህዝቡ ስጋት። ኮሎኔል አበበ ገረሱ፣
እኔ አሁን በማስበው ኢትዮጵያ ከውድቀት የዳነች ሀገርና በማገገም ላይ ያለች ሀገር ናት ብዬ ነው የማስበው። ምክንያቱም ግጭቶች፣ መፈናቀል በዚህ በ27 ዓመት በኢትዮጵያችን ታሪክ ቆሞ አያውቅም። እንግዲህ የአሁኑ ለውጥ ከውስጥ ነው የመጣው። ይሄ ያለምንም ደም መፋሰስ ነው። ለውጥ ሲመጣ ለብዙሀን ሲመጣ ለጥቂቶቹ ደግሞ አደጋ ነው፣ በሱ ላይ የመጣ ነው። ያን መቃወም ነበረባቸው እና ተቃውሞ አሁንም አንዳንድ ቦታ ላይ ግጭት እያስተናገድን ነው ያለ ነው። መፈናቀል አለ፣ መገዳደል አለ። ያንዱም ከነበረው ካሳለፍነው ኢትዮጵያ ታሪክ ውስጥ ለውጥ ሲባል ከነበረው የአሁኑ ምንም አይነት ብዙ የደም መፋሰስን ያላስከተለ ግን ለውጡ አገሪቷን ከጥፋትና ከውድቀት ከመበታተን ያዳነ ለውጥ ስለሆነ እኔ አገሪቷ እየጠፋች ሳይሆን እያገገመችና ከጥፋት አፋፍ ላይ ተመልሳ የዳነች ህዝቦቿ ጥሩ አየር እየተነፈሱ ምንም እንኳን ለውጡን የማይቀበሉ እኔ ካላስተዳደርኩ እቺ ሀገር መኖር የለባትም ብሎ ሁሌም የራሳቸው ሳይተኙ የሚያልሙ 4 ኪሎ ስለሆነ የራሳቸው የግዛትን ሁኔታ የሚያስቡ ስለሆነ እኔ ካልገዛው እቺ ሀገር ልትኖር አትችልም ብሎ የሚቃዡ የሚያልሙ ሳይተኙ የሚቃዡ ቅዠታቸውን በዚህ ህዝብ ላይ ለመጫን ስለሚፈልጉ አልፎ አልፎ ግጭቶች እየለከሱ ህዝብን ከህዝብ እያጋጩ ነው እና ያም ቢሆን አሁን ካለ ነው ከነበረች ሀገር ከነበረች ከኢኮኖሚ ከማህበራዊ ቀውስ ኮማንድ ፖስት ስትተዳደር ነበር። ከአቅም ውጪ ወጥቶ ከቁጥጥር ውጪ ወጥቶ ወደ ወታደራዊ አገዛዝ ስር የገባች ሀገር ነበረች። ስለዚህ አሁን እንደውም እነ ዶክተር አብይ ወደ ስልጣን ከመጡ ያም ኮማንድ ፖስቱን ተነስቶ ከውድቀት አፋፍ እየተመለሰች ሀገር እንጂ ትወድቃለች የሚል በምንም ባምር አላስብም። የእነ ዶክተር አብይ ኃይለ ቃል መናገር እና እርምጃ አለመውሰድም ዲሞክራሲ እንግዲህ ዝም ብሎ ከዚህ በፊት ሰው ሲናገር እየተቆረጠ እየተገደለ እየታሰረ በኃይል ሲገዛ እንደነበር የዲሞክራሲ ኤክሰርሳይዝ የለንም። እንደዛ ደግሞ አንድ ሀገር ዲሞክራሲን ኤክሰርሳይዝ አድርጎ ወደ ዲሞክራሲያዊ ተቋማት መሸጋገር የምንችለው በዚህ በማሰር በመግደል የሚመጣ ስላልሆነ የእነ ዶክተር አብይ አካሄድ እኔ ትክክለኛ አካሄድ ነው ብዬ ነው የማስበው።
አመሰግናለሁ ኮሎኔል አበበ ገረሱ። ወደ አድማጭ ጥያቄ እንሄዳለን። በኢሜይል ጥያቄ ያደረሱን ወይዘሮ ስምረት ቀነአ በቅርቡ በሰሜን ሸዋና በወሎ አንዳንድ አካባቢዎች ለደረሰ ግጭት የፌዴራል ጦር ኃላፊዎችና የአማራ ክልል የጸጥታና ደህንነት ኃላፊዎች የተለያየ ምክንያት እየሰጡ ነበረ። የመከላከያ ሚኒስቴር ምክትል ኤታ ማዦር ሹም የጽህፈት ቤት ኃላፊ የሆኑት ኮሎኔል ተስፋዬ አያሌው ጥቃቱን ያደረሱት ሚሊሻዎች ናቸው ሲሉ የአማራ ክልል ባለስልጣናት ደግሞ ኦነጎች ናቸው ይላሉ። እና በሀገር ውስጥ ያለመናበብ ወይ መካካድ አለ ወይም ደግሞ አንዱ ሌላውን ያለማወቅ ስላለ ስጋቴ ጭራሽ ጨምሯል ነው የሚሉት። ወይዘሮ ስምረት ለኮሎኔል አለበል አጠራርገው ይመልሱልኝ።
አሁን እንግዲህ እኔ ያለሁት እዛው ግጭቱ ያለበት ቦታ ከሚሴ ወይም የኦሮሚያ ብሔረሰብ ዞን ውስጥ ነው። ችግሩን ከተቀሰቀሰበት ጊዜ ጀምሮ እስካሁን እዛ ነው ያለሁት። እዛ እኔ ብቻ ሳልሆን አጠቃላይ የፌዴራልና የክልል የጸጥታ ተቋማትም በጋራ እየሰራ ነው ያለ ነው። መከላከያም፣ ፌዴራል ፖሊስ፣ የክልል ልዩ ኃይል እና የክልል የመደበኛ ፖሊስ አባላትም ጭምር በጋራ እየሰራን ነው። በጋራ ሁኔታውን እየገመገምን ነው። አሁን ባለበት ሁኔታ ሁሉም የነበረው ግጭት ቁሟል፣ በቁጥር ስር ገብቷል። አሁን ላይ እየሰራ ነው ያለነው ስራ አንደኛ የበለጠ ስጋትን ማስወገድና ህብረተሰቡ ተማምኖ ወደ የመደበኛ ስራው እንዲገባ ማድረግ ነው። ሁለተኛ ደግሞ በዚህ ጉዳይ ላይ የተሳተፉ ወንጀለኞችን የማጣራትና ለህግ ስራ ራሱን ችለን እየሰራ ነው ያለ ነው። ሶስተኛ ህዝቡን ደግሞ በተለይ ግጭት አካባቢ የነበረውን ማህበረሰብ መልሰን የማስማማትና የማነጋገር እና ህዝቡ ራሱ የችግሩ መፍትሄ አካል እንዲሆን የመሳሰሉትን ስራዎች እየሰራና የሁለቱንም ሁሉንም ቦታዎች እየዞርኩ እያየው ነው። እና አሁን ባለው ተጨባጭ ሁኔታ ገና ምርመራ ላይ ስላለን ማጣራት ላይ ስላለን እከሌ ነው ለማለት የሚያስችል እንትን ላይ አልተደረሰም። ነገር ግን የነበረው ግጭትና የውጊያ ሁኔታ በተለይ በአንደኛው ሳይድ በኩል ጠንከር ያለ የተደራጀ የሰለጠነ እና የታጠቀ በደንብ ኦርጋናይዝድ የሆነ ኮማንድ የሚደረግ አይነት የሚመስል እንቅስቃሴና ግጭት ነው የነበረው። አንድ ኃይል ሌላ ኃይል ከጀርባ እንዳለ በግጭቱ ይሄንን ዚህ ያለን ሰዎች ሙያውም ስላለን ጭምር ተነጋግረናል። በዚህ በመልኩ አጠቃላይ መግባባት አለ። ይህ ኃይል ማን ነው የሚለው ነገር የበለጠ ተጣርቶ ነገ ከነገ በኋላ ግልጽ ይሆናል ማለት ነው። እና ሁኔታው በዚህ ሁኔታ ነው። በዚህ ይሄን ነው የሚመስለው።
ትዝታንና እንግዶቿን ኮሎኔል አለበል አማረንና ኮሎኔል አበበ ገረሱን እናመሰግናለን። የመጀመሪያውን ክፍል ነበር ያደመጣችሁት። ነገ ቅዳሜ ሁለተኛውን ክፍል ይዛ ትቀርባለች ትዝታ። ወደ ቀጣዩ ዝግጅት ስናልፍ በወሎ ዩኒቨርሲቲ ተፈጥሮ የነበረው ውጥረት በሽምግልና መፈታቱን ዩኒቨርሲቲው አስታውቋል። በሁለት ጎራ ተከፍለው ፍጥጫ ውስጥ ገብተው የነበሩ ተማሪዎች ዛሬ አንድ ላይ መመገብ ጀምረዋል። ከወሎ መስፍን አራጌ ቀጣዩን ልኳል።
የዩኒቨርሲቲ ህዝብ ግንኙነት ዳይሬክተር ዶክተር ብርሃን አሰፋ ችግሩ ከተከሰተበት ዕለት ጀምሮ የክልሉ ከፍተኛ መንግስት ባለስልጣናት፣ የሃይማኖት አባቶችና የሀገር ሽማግሌዎች ሰላም ለማውረድ ያደረጉትን ጥረት አድንቀዋል።
ግጭቱን ለመፍታት የተደረገው የከፋ ችግር በሁለቱ ብሔር ተማሪዎች መካከል እንዳይፈጠር መዋያቸውንም አድራቸውን ለየብቻ አደረግን። ከዛ በኋላ ተማሪዎችን ለየብቻ ማነጋገር ተጀመረ። ይወክሉናል ለሚሏቸውን ተማሪዎች መረጡ። ከእነሱ ጋር ውይይት ተደረገ። በቅድሚያ ያው ያጋጫቸው ምንም ነገር እንደሌለ ግን እንደው በግብታዊነት ድንገት የተከሰተ ግጭት እንደሆነ ነው ሁሉም ተማሪዎች የተናገሩት። አንድ ላይ ነው የሚኖሩት፣ አንድ ላይ ነው የሚበሉት፣ አንድ ላይ ነው የሚያጠኑት፣ የሚማሩትም አንድ ላይ ነው። ስለዚህ ይህን ግጭት ሊያመጣ የሚችል ወደኋላ ያለ ምንም ነገር እንደሌለ ገለጹ ተማሪዎች።
የሁለቱም ብሔር ተማሪዎች እንደሚሉት ችግሩን የሚያባብሱ ምክንያቶች መፈተሽ አለባቸው።
ተማሪዎች ከኦሮሞ ተማሪዎች ጋር ምን አይነት ጸብ የለንም፣ ሰላም ነን። ከፈለግን እያንዳንዳችን ተማሪዎች መተን ልጆችን ወስደን ሰላም ብለን ከኦሮሞ መንገድ ወስዳቸዋለን። ምንም ነገር እነዛ ልጅ የሆነ ነገር ከሆኑ ኃላፊነቱ እኛ እንወስዳለን። ለነገር ግን ይህ ሰላም እንዳይሆን ግን የሚያረጉን ከውስጥ አመራሮች አሉ። እነዚ አመራሮች ሲፈጠሩ
ይሄ ግጭት አነሳሱ ሁለቱንም ብሔር የሚያጋጭና የሚያፋታ ነበረ አላማው ይመስለኛል። ምክንያቱም
ቢሆን ኖሮ ከዚህ በፊትም ልንጣላ እንችል ነበር። በዚህ ግቢ አንተም ታውቀዋለህ፣ በተማሪ መካከል ምንም አይነት ግጭት ተፈጥሮ አያውቅም። በድንገት ይሄ ነገር ሲነሳ እንደገና ደግሞ አልፎ አልፎ ተማሪዎች የሚያነሷቸው ጥያቄ የፖለቲካ ስሜት ያላቸው አይነት ናቸው ነው ተማሪዎች የሚሉት። ስለዚህ ይሄ የጓደኞቻችን የወንድሞቻችን ጥያቄ ሳይሆን የሌላ አካል ግፊት ያለበት ነው፣ ስለዚህ ይሄን መንቃት አለብና ብለው ተስማምተው ሁለተኛ ወደዛ እንደማይሄዱ ያው ቃል ገብተው ተለያይተዋል።
የሃይማኖት አባቶች ምክር፣ የእድሜ ባለጸጋዎች አባታዊ ተግሳጽ ከንቱ አልቀረም። በተለይ ደግሞ የሌሎች ብሔር ተወላጅ ተማሪዎች የኢትዮጵያን ሰንደቅ ዓላማ ለብሰው ድርድር በሚያደርጉ ተማሪዎች ፊት በመንበርከክ ያቀረቡት ተማጽኖ ብዙዎቹን በእንባ ያራጨ፣ በስሜት ነውጥ ያስገባ ነበር። ኢትዮጵያ አምላክ ግዛቸው፣ አንድ አምላክ ግዛቸው።
እባካችሁ ነገሮችን ቀለል አድርጉ። እባካችሁ እባካችሁ ነው ተመልከን ነበር።
እነሆ ዛሬ ወሎ ዩኒቨርሲቲ ወደ ቀድሞ ድባቡ ተመልሷል።
በፊት የነበረው ሙሉ በሙሉ ተወግደዋል። ተማሪዎች እንዲህ ተለያይተው የነበረበትም ያ የለም። አሁን አንድ ላይ ናቸው። ቁርሳቸውንም ዛሬ አንድ ላይ በልተዋል። ምሳቸውንም አሁን አንድ ላይ እየበሉ ነው። ስለዚህ በተማሪዎች መካከል የነበረው ሙሉ በሙሉ ተወግዷል። ዛሬ አርብ ነው። ያው ቀኑም እየሄደ ስለሆነ ዛሬ ትምህርት መጀመር አልተቻለም እንጂ ትምህርት መጀመር የሚቻልበት አጋጣሚ ነበረ። ሰኞ ግን ትምህርት በሚገባ ይጀምራል የሚል እምነት አለኝ።
ካምፓሱ የብሔር ብሔረሰብ ማዕከል ነው የሚባለው። ምናልባት በርካታ ብሔረሰቦች በዚህ አካባቢ መማራቸው ግጭቱ ስር ሰዶ ወደማይፈታ አቅጣጫ እንዳይሄድ በማድረግ ደረጃ የተጫወተው ሚና አለ?
አዎ አለ። ግቢያችን ውስጥ ከ13 አካባቢ የሚደርሱ የብሔር ተማሪዎች አሉ። በለስተኛ ግጭት ውስጥ የገቡት አማራና ኦሮሞ ናቸው። ይሄ ዩኒቨርሲቲ ከምንም በላይ ኢትዮጵያ ውስጥ ካሉት ዩኒቨርሲቲዎች በተለየ መልኩ ግጭት ያልተፈጠረበት ነው። ይሄ ደግሞ ያደረገው አንድም የተለያዩ ብሔር ተማሪዎች በብዛት መኖራቸው፣ ቁጥራቸውም የዚያን ያህል ተመጣጣኝ ስለሆነ፣ ሁለተኛውም አካባቢ ወሎ አንተም ታውቀዋለህ፣ የተለያዩ ብሔሮች ብሔረሰቦች የሚኖሩበት ሃይማኖቶች ተቻችለው እንደዚሁ ደግሞ የሚኖሩበት እግቢ ያለውን ነገር አንጠልጥሎ ውጭ ሊያራግብ የሚችል የማህበረሰብ ክፍል የሌለ በመሆኑ ይቺው መለስተኛ ግጭት ከዚህ ግቢ እንኳን አልወጣችም። ስለዚህ እነዚህ ነገሮች በጣም ትልቅ አስተዋጽኦ አድርገዋል።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
በመጨረሻም የፌዴራል መንግስት ጊዜ ገደብ ሰጥቶ ግልጽ የሆነ ዘለቀታዊ መፍትሄ ለጌዲዮ ቀውስ እንዲሰጥ በወቅታዊ ጉዳይ ላይ የመከረው የጌዲዮ ምሁራን ማህበር አሳስቧል። መንግስት ሲቪሎችን የገደሉ ያፈናቀሉና ሀብት ንብረት ያወደሙ ግለሰቦች በህግ ጥላ ስር እንዲውሉም አበክሮ ጠይቋል። የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ተፈናቃዮችን ከበልግ እርሻ ወቅት በፊት ወደ ቀያቸው ለመመለስ የተለያዩ ስራዎች እየተሰሩ መሆናቸውን በዲላ ከተማ ማዕከል አቋቁሞ ርብርብ እንደጀመረ ገልጧል። ዮናታን ዘብዴውስ ይዘግባል።
ራሱን የገዲዮ ምሁራን ማህበር ብሎ የሚጠራው ድርጅት ባለፉት 2 ዓመታት ከምዕራብና ምስራቅ ጉጂ ዞን በተፈናቀሉ በገዲዮ ህዝብ አሁናዊ ሁኔታና በወቅታዊ ጉዳዮች ላይ በዲላ ከተማ መክሯል። ለተፈናቀሉ ዜጎች በሚደረገው ድጋፍና በመልሶ ማቋቋም ዙሪያ የመከረው የምሁራን ማህበር መንግስት ሳይውል ሳያድር ለችግር ለተጋለጡ ለገዲዮ ህዝብ የጊዜ ገደብ በማውጣት ግልጽና ዘላቂ መፍትሄ እንዲሰጥ ጠይቀዋል። በሙያቸው ሐኪም የሆኑት ዶክተር ተስፋኔ በቀለም በትርፍ ጊዜያቸው ጭምር ተፈናቃዮችን እንደሚያክሙ ገልጸው ዜጎች ለወረርሽኝ ከመጋለጣቸው በፊት አሁን ካለበት ሁኔታ ማውጣት እንደሚያስፈልግ ተናግሯል።
ይህን ህብረተሰብ ተመጽዋች ማድረጋችን አጭርም ብቻ ሳይሆን ዘላቂ ክራይሲስ የሚያመጣ ጉዳይ ስለሆነ አሁንም ፊት ለፊታችን ላይ ያንዣበበውን የዝናቡን ወቅት መሰረት ያደረገ የተጠና ስራ ሊሰራ ይገባል። ይህ እርዳታ በዚህ ልክ አይቀጥልም። የሀገርም አቅም በዚህ ልክ አይቀጥልም። ስለዚህ እነሱን መልሶ ማቋቋም ላይ የመጀመሪያው ትልቁ እርምጃ ሊወሰድ ይገባል። መንግስትን ከዚህ በላይ አንገት የሚያስደፋ ወረርሽኞች ለመነሳት እጅግ በቂ ምክንያቶች አሉ።
የፌዴራል፣ የኦሮሚያ፣ የደቡብ ኢትዮጵያ እንዲሁም የገዲኦ ዞን መንግስት ዜጎችን የመንቀሳቀስ ሀብት የማፍራት እንዲሁም በፈለጉበት አካባቢ የመኖር መብት በመንፈግ ሲቪሎችን የገደሉ ያፈናቀሉና ሀብት ንብረታቸውን ያወደሙ ግለሰቦችን በህግ ጥላ ስር እንዲያውሉም አበክረው ጠይቋል። የማህበሩ ሰብሳቢ መህምር ክብሩ ማሞም
ዜጎቻችን ላይ የሚደርሰው ስቃይ ለመቀነስ በተለይም የፌዴራል መንግስት በቂ ሀብት ለተፈናቃዮች ሊመድብ ይገባል። በሌሎች ቦታ ላይ ያሉ ተፈናቃዮችን ስናይ ሀብት ተመድቦላቸው መልሰው እንዲቋቋሙ እየተደረገ ነው። በእኛ ኬዝ ግን የተመደበ ሀብት የለም። ይህን ህዝብ ለማቋቋም አልተመደበልንም። አሁን ህዝባችን በጊዜያዊነት ተጠልሎ የሚገኝበት ቦታና ሁኔታ በፍጹም የማይመች እጅግ አሳዛኝ፣ ቅስምን የሚሰብር የምግብ፣ የውሃ፣ የመኝታ፣ የመጸዳጃ ቤት አቅርቦት በቅጡ በሌለበት የሰቆቃ ህይወት እየገፋ ይገኛል።
በዚህ ወቅትም ምሁራን ዜጎችን ከእንደዚህ አይነት ችግር ውስጥ ለማውጣት በሚደረገው ጥረት ውስጥ የበኩላቸው ሚና ሊወጡ ይገባል ብሏል።
ሁሉም ወደ ራሱ በመሳብ ነገሮችን እየወጠረ ባለበት በአሁኑ ወቅት ምሁሩ የማርገብና የአንድነትን ስራዎች በመስራት ለውጡ መንገዱን ሳይስት እንዲጓዝ ከዝምታ በመውጣት ሳይማር ያስተማረውን ህብረተሰብ የማገዝ ግዴታ አለበት።
የገዲዮ ህዝብ መፈናቀልና ረሃብን በተመለከተ በመንግስት የተሰጠው መግለጫ በህዝቡ ላይ ከፍተኛ የሞራል ጉዳት እያደረሰ በመሆኑ ማስተባበያ ሊሰጥበት ይገባል ብሏል። የገዲዮ ተፈናቃዮች አሁንም ችግር ላይ እንደሚገኙ የገለጹት የገዲዮ ዞን አስተዳዳሪ አቶ ገዙ አሰፋ እስካሁን ድጋፉ የተደረገ ቢሆንም ከተፈናቃዮች መጠን ጋር ሲነጻጸር በቂ ባለመሆኑ በቀጣይ ተጠናክሮ እንዲቀጥል ነው ጠየቁት።
በተከታታይ 6 ወራት ችግሩን ባለመፈታቱ ለከፍተኛ ረሃብ በመጋለጣቸው እና እንዲሁም ደግሞ የተለያዩ ገፊ ምክንያቶች በውስጥ በመኖራቸው ወገኖቻችን በየካቲት ወር መጀመሪያ ጀምሮ ወደ ገደብ ወረዳ ተመልሰው መምጣት ችለዋል። በዚህም ምክንያት በርካታ ወገኖቻችን ለረሃብና ለችግር እንዲሁም ደግሞ ለማረፊያ ችግር መጋለጣቸው እውን ነው። ስለሆነም ይህን ችግር በጊዜያዊነት ለመፍታት መላ ኢትዮጵያውያን ከዳር እስከ ዳር በመንቀሳቀስ መንግስታዊና መንግስታዊ ያልሆኑ ድርጅቶች እንዲሁም ደግሞ የፌዴራል መንግስቱም በተቻለው መጠን ችግሩን ለመፍታት ጊዜያዊ የሰብአዊ ድጋፍ አቅርቦት ማቅረብ የተጀመረ ቢሆንም አሁን እየቀረበ ያለውም ሰብአዊ ድጋፍ ቢሆን በቂ ባለመሆኑ በቀጣይ ትኩረት በመስጠት ከገደብ ወረዳ ውጪ በተለያዩ ወረዳዎች ያሉ ወገኖቻችንንም ከረሃብ ለመታደግ ትኩረት ተሰጥቶ ሊሰራበት እንደሚገባው አስምሬ ላስቀምጥ እወዳለሁ።
ተጨማሪ 364,000 ዜጎች ተጨማሪ ድጋፍ እንደሚያስፈልጋቸውም ተናግሯል። የብሔራዊ አደጋ ስጋት ስራ አመራር የህዝብ ግንኙነት ዳይሬክተር አቶ ደብበ ዘውዴ ለቋሚ ተረጂዎችና በጸጥታ ችግር ምክንያት ከኋላ ተፈናቅለው የመጡ ዜጎች ድጋፍ የተደረገላቸው መሆኑን ተናግሯል። የዜጎችን ደህንነት በማስጠበቅ ችግሩን በዘላቂነት ለመፍታትም ከፍተኛ ጥረት እየተደረገ መሆኑን ነው በስልክ ለአሜሪካ ድምጽ ራዲዮ የገለጹት።
ዮናታንን እያመሰገንን በዚሁ መሰናበታችን ነው። የአሜሪካ ድምጽ ራዲዮ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅት እዚህ ላይ አብቅቷል።
ነገ ቅዳሜ በምሽቱ 3 ሰዓት እንገናኛለን። በእኛ በኩል ያስተናገድናቸውን የአዲሱ አበበና
ቆንጂት ታየነን፣ ሲያቀናብርልን አብሮን ያመሸው ንጉሱ ታምሬ ነው። በዚሁ መሰናበታችን ነው። በሰላም እደሩ።
ደህና እደሩ።